voice of America. በኦሮሚያ ክልል በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ተብሎ በሚጠራው ቀበሌ ውስጥ ይኖሩ የነበሩ 54 የአማራ ብሔር ተወላጆች በአንድ ትምህርት ቤት በታጣቂዎች መገደላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትናንት ባወጣው መግለጫ አስታወቀ። ይህ ቁጥር እስካሁን የተቆጠረውን አስከሬን መሰረት ያደረገ እንደሆነ ጠቅሶ ቁጥሩ ሊጨምር ይችላል ብሏል። ከዚህ ቀደም በአካባቢው ላይ በነበረ የጸጥታ አለመረጋጋት ምክንያት ጸጥታውን ለመጠበቅ በቦታው የነበረው የመከላከያ ሰራዊት ቅዳሜ ዕለት ቦታውን ለቆ መውጣቱንና ጥቃቱን ፈጽሞታል በሚል የሚጠረጠረው የኦሮሞ ነጻነት ጦር ቦታውን መቆጣጠሩን የገለጸው አምነስቲ ሁለት ህጻናት እናቶችና አዛውንቶችን ለስብሰባ ተፈልጋላችሁ በሚል በአንድ ትምህርት ቤት ውስጥ ካስገቧቸው በኋላ ድምጽ ባላቸው መሳሪያዎች እንደገደሏቸው እማኞቼ ናቸው ያላቸውን ከጥቃት የተረፉ የሟች ቤተሰቦች ጠቅሶ በመግለጫው ይፋ አድርጓል። አባቱ እህቱና የባለቤቱ አያት በዚህ ጥቃት የተገደሉበትን እማኝ ማነጋገሩን የገለጸው አምነስቲ ወንድሙን የወንድሙን ባለቤትና 3 ልጆቻቸውን ባንድ ላይ ያጣ ሌላ ተጎጂም ማነጋገሩን በመግለጫው አትቷል። የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ለመንግስት መገናኛ ብዙሃን በሰጡት መግለጫ የሟቾቹን ቁጥር 32 ብለዋል። ጽዮን ግርማ በአምነስቲ ኢንተርናሽናል በአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ የሆኑትን አቶ ፍስሐ ተክሌን በመግለጫው ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል።
በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍስሐ ተክሌ በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንጋ ተብሎ በሚጠራው ቀበሌ ውስጥ በታጣቂዎች በደረሰ የጅምላ ጥቃት 54 የአማራ ተወላጆች በዘግናኝ ሁኔታ መገደላቸውን ከጥቃቱ የተረፉትን በማኝነት ጠቅሳችሁ ድርጊቱንም ኮንናችሁ መግለጫ አውጥታችኋል። ይህንን መግለጫ በተመለከተ ማብራሪያ ሊሰጡን ፈቃደኛ ስለሆኑ እናመሰግናለን። እስቲ በመጀመሪያ የዚህን ሪፖርት አጠቃላይ ይዘት ያብራሩልን።
ይዘልስልን ጀው ትላንትና ያወጣነው መግለጫ የሚለው በዚህ በጉሊሶ ወረዳ ምዕራብ ወለጋ ዞን ጋዋ ቃንጋ ቀበሌ ውስጥ የሚኖሩ ነዋሪዎች ከሁለት ጀምሮ እዛ አካባቢ የሚንቀሳቀሰው የታጠቀ ኃይል ቁጥጥር ስር ውሎ ነበር። የመከላከያ ሰራዊት ከአካባቢ መነሳቱን ተከትሎ ከዛ በኋላ ከሰዓት ወደ 11 ሰዓት አካባቢ ነዋሪዎቹን ሰብስበው ወደ አንድ የአካባቢ ትምህርት ቤት ላይ ወስደዋቸው በጥይትና በቦምብ እንደገደሏቸው ነው የተረፉት ነዋሪዎች የገለጹልን። በዚህ ጥቃትም እስከ ትናንትናው ድረስ እስከ 54 ሰዎች አስከሬን እንደቆጠሩ በቦታ ላይ ያሉ ሰዎች ይለውናል። ብዙዎቹ የአንድ ቤተሰብ አባል የሆኑ ሰዎችም አሉ። ህጻናት፣ ሴቶች እና ሽማግሌዎች ያሉበት ነው። ስለዚህ እንደዚህ አይነት ጥቃቶች እንግዲህ የመጀመሪያው አይደለም። በሰሞኑን ኩራ ፈርዳ አካባቢ፣ በደቡብ ክልል ሌሎች አካባቢዎችም፣ በሶማሌ ክልልም እንደዚሁ ችግር ነበር። ቤንሻንጉልም መስከረም ላይ እንደዚሁ ችግር ነበር እና መንግስት እነዚህን ታቂ አካባቢ ያሉ አናሳ ቁጥር ያላቸውን የህብረተሰብ ክፍሎች የመከላከሉን እና የመጠበቁን ነገር ማጠናከር እንዳለበት ነው የምንለው። ሌላው ደግሞ በተለይ በዚች አካባቢ ላይ ቅዳሜ ዕለት የነበረው የመከላከያ ሰራዊት እንዲነሳ ተደርጎ ነው ይሄ የተፈጠረው እና አካባቢውን በትክክል ጸጥታው መረጋገጡ ሳይታወቅ የነበረውን መከላከያ ሰራዊት ማንሳት ለዚህ ጭፍጨፋ አጋልጧቸዋል። ለምንድን ነው የተነሳው? ለነሳቱ በምክንያት ነው እና ደግሞ በቂ ጥበቃ ሳይደረግላቸው እንዲነሳ መደረጉ ምርመራ ሊደረግበት ይገባል የሚል ነው አንደኛው ሀሳባችን።
በተለያዩ የመንግስት መገናኛ ብዙሃንም ሲገለጽ እንደነበረው እንዲሁም የመንግስት ባለስልጣናት ሲጠቅሱት የነበረው ማንነት ላይ ያነጣጠረ ጥቃት ደርሷል የሚል ነው። የእናንተ መግለጫ በአማራ ተወላጆች ላይ የደረሰ ጥቃት ነው ብላችሁታል። የአማራ ተወላጆች ብቻ በሚኖሩበት አካባቢ ነው ጥቃቱ የደረሰው? እስቲ አብራሩልን።
ከአካባቢ ሰዎች እንዳረጋገጥነውና እንደሰማነው ያቺ ጋዋ ቃንጋ የምትባል አካባቢ ሙሉ ለሙሉ የአማርኛ ተናጋሪ የአማራ ብሔር ሰዎች የሚኖሩ የሚኖሩባትን ጋር የሰፈሩበትን ታሪክ የሚታወቅ ነው። በፊት ከዚህ ከነበረው ድርቅ ጋር መንደር ምትሰጣ ምን ተብሎ የሰፈሩ ናቸው እና ሙሉ ለሙሉ በአካባቢው ላይ የኦሮሞ ነዋሪዎች አሉ። ግን በዛች ሰነሽ ቦታ ላይ ግን ያሉት የአማራ ተወላጆች እንደነበሩ እና ይሄ መጀመሪያም ጥቃት እንዳልሆነ መከላከያ ሰራዊቱም ሰፍሮ የነበረው ከዚህ በፊትም ጥቃት ስለነበር ነው። አንድ ባልና ሚስት ተገለው ተገኝተው በዛ ምክንያት የነበረውን የጸጥታ ችግር ለማረጋጋት የገባ ጸጥታ አካል ነበር። እሱ ለተወሰነ ጊዜ ገብቶ ሲለቅ ነው የተፈጠረው እና የአካባቢ እንግዲህ የአማራ ነዋሪዎች ያሉበት ነው። እሱን አረጋግጠናል ሙሉ ለሙሉ ማለት ነው። ይሄ ጥቃት የተፈጸመው ደግሞ እነሱ ላይ አተኩረው ነው። ምክንያቱም በአካባቢው ላይ ያሉ በዙሪያ ያሉ የኦሮሞ ነዋሪዎች ላይ ምንም አይነት ጥቃት አልደረሰም። ቢያንስ በቅዳሜ ዕለት በነበረው ሁኔታ
ትምህርት ቤት ውስጥ ለስብሰባ ትፈለጋላችሁ ተብለው እንደገቡ በመግለጫችሁ ላይም ጠቅሳችኋል። ሌሎችም ከጥቃቱም የተረፉት ሲናገሩ የተሰማው ለስብሰባ ትፈለጋላችሁ የሚል ነው። የአካባቢው ታጣቂዎች ከሆኑ በአካባቢው ያለ የወረዳ የዞን አስተዳደር ያለ ለስብሰባ ትፈለጋላችሁ የሚል ጥሪ ከታጣቂዎች ሲደርሳቸው እንዴት ነው የገቡት የሚለውን ጥያቄ አንስታችኋል።
እነዚህ የኦሮሞ ነጻ አውጪ ሰራዊት የሚባሉት ታጣቂዎች አካባቢውን የተቆጣጠሩት ቅዳሜ ዕለት ነው። መከላከያ ሰራዊት መጥቶ ከወጣ በኋላ አካባቢውን ተቆጣጥረዋል፣ በራተኛ ቁጥጥር ስር ነው የሚለውን ነገር ለህዝቡ ሁሉ አረጋግጠውላቸዋል። ከዛ በኋላ በነጋታው ነዋሪውን ለስብሰባ እንፈልጋቸዋለን አሉ። የታጠቁ ኃይሎች ናቸው እነዚህ ሰዎች፣ ሌላ አማራጭ የላቸው። ምክንያቱም አካባቢው ላይ ያለው የመንግስት ስትራክቸር ምንም ሊከላከላቸው እንደማይችል ያውቁታል፣ ወይም ደግሞ የለም። ስለዚህ ተጠራው ስብሰባ መሄድ ነበረባቸው። የተወሰኑት ጥቃት ይደርስብናል ብለው የፈሩት በተለይ ወጣትና ወንዶች የሆኑት ብዙዎቹ ሸሽተዋል። ኦልሬዲ የቀሩት ጥቃት አያደርሱባቸውም ብለው የቀሩት ወጣቶች፣ ህጻናት፣ ሴቶች እና በእድሜ የገፉ ሰዎች ናቸው ወደዛ የሚሄዱት እና ሲጠሯቸውም እንደዛ ነው ገምተው የሄዱት።
ከዛ በኋላ ትምህርት ቤት ውስጥ እያሉ እንግዲህ በጅምላ እንደተገደሉ ነው እየተነገረ ያለው። ከዛ ከደረሰው ጥቃት የተረፉ አሉ ማለት አስቀድመው ከሸሹት ውጪ ከደረሰው አደጋ የተረፉ ሰዎች አሉ?
ከዛ ውስጥ የተረፉ የተወሰኑ ሰዎች እንዳሉ ነው የነገሩኝ። ግን ብዙዎቹ ጉዳት ደርሶባቸዋል፣ ወደ ሕክምና ወደ ሌላ አካባቢ ሄደዋል። የተወሰኑ በትንሽ በቁጥር የተረፉ ሰዎች እንዳሉ፣ ከዛ ውጭ ግን በሙሉ የነበሩ ሰዎች እንደሞቱ ነው የሚነገረው።
ቆስለው የተረፉ ሰዎች ምን ያህል ይሆናሉ? ያገኛችሁት መረጃ አለ?
ቆስለው ተረፉ ብለው የነገሩኝ ትናንትና በነበረው መረጃ ማሰባሰብ አንድ ሰው ነው። እሱም ለሕክምና ወደ ሌላ ቦታ ሄዷል። ስልክ የለውም ብለውኛል። በጣም ለማግኘት ፈልጌ ነበር፣ ግን በነገራችን ላይ ግድያው እዛ ስቱዴንት ላይ የተፈጸመ እንጂ የሸሹ ሰዎችንም ተከተለ የገደሏቸው ጫካ ውስጥ የተገኙ እስክሬን የመሰብሰብ ነገር ነበረ እና ቁጥሩ ሊጨምር ይችላል። ስለዚህ የተረፉ ሰዎችም ሊኖሩ ይችላሉ። ያው ዛሬም ነገም ተከታትለን የምናየው ይሆናል።
እንግዲህ ከዚህ ሸሽተው የተፈናቀሉ ሰዎች አሉ። የእነሱን በተመለከተ የት ናቸው ያሉት? ቁጥራቸው ምን ያህል ይሆናል?
መፈናቀል አልነበረም። ተኩሱና እንትኑ በሌሊትም ሲቆይ እንዳደረና ጠዋት ላይ ኦሮሚያ ልዩ ፖሊስ እንደገባ ነው የሰማ ነው። ሸሽቶ ወደ ጫካ ነበር ገብቶ የነበረ ህይወቱን ለማትረፍ። እነሱ ሰዎች እዛው አደሩ፣ የኦሮሚያ ፖሊስ ገባላቸው። እዛው የተፈናቀሉ ግን እዛው ቦታቸው ላይ ሆነው ግን ተፈናቅሏል። ምክንያቱም ብዙ ቤቶች ተቃጥለዋል፣ ንብረታቸው ተዘርፈዋል፣ ቤቶቻቸው ተቃጥለዋል። የተረፉትን ነገሮች እና ወደ ሌላ ቦታ አልሄዱም፣ ግን ባሉበት ሆነው መኖሪያ ቤት የላቸው።
ቁጥሩን በተመለከተ እናንተ ያወጣችሁት መግለጫ ላይ 54 ሰዎች እንደተገደሉ ጠቅሳችኋል። የኦሮሚያ ክልል ፖሊስ ኮሚሽን በአወጣው መግለጫ 32 ወይም 34 ነው ቁጥሩ ይላል። እዛ አካባቢ ያሉ ነዋሪዎችም የሚጠቅሱት ቁጥር አለ። የአማራ ብሔራዊ ንቅናቄ ወይም አብን ደግሞ ቁጥሩን ወደ 200 ያደርሰዋል። እና ቁጥሩን መረጃ በተመለከተ የእናንተን የምርምር ውጤት ይንገሩኝ።
ይህን ቁጥር ያገኘነው እንግዲህ ከነዋሪዎቹ ነው እና አስከሬን የመሰብሰብ ስራ ላይ ከተሳተፉት ሰዎች ነው። የአካባቢ ነዋሪዎቹ ነው በተረፈው እና እዛው አካባቢ ያገኟቸውን እዛም ትምህርት ቤት ውስጥ ያገኟቸውን አስከሬኖች ቆጥረው የነገሩን ነው። ጠዋት ስንጀምር ወደ 50 አካባቢ ሰዎች እንደሞቱ ነበር ሲነግሩን የነበረው። መጨረሻ ላይ ስቴትመንት ለማውጣት በምንዘጋጅበት ወደ ማታ ላይ ነገና መልሰን ስለ ቁጥሩ ስናጣራ ተጨማሪ አስከሬኖች ተገኝተዋል። ቁጥሩ 54 ደርሷል ብለውናል። 32 የሚለው ቁጥር ከኢትዮጵያ ሰብአዊ መብት ኮሚሽን የተገኘ ይመስለኛል። እሱ ደግሞ ያጣሩበት መንገድ ነው ይችላል። ግን እነሱም እንዳሉት ቁጥሩ ከዚህ በላይ ሊጨምር ይችላል ብለዋል። ምክንያቱም ከነበረው ሁኔታ አንጻር
ከአንድ ቤተሰብ በዚህ ጥቃት መገደላቸውን ጠቅሰው ነበርና ከአንድ ቤተሰብ ምን ያህል ሰው፣ ምን ያህል ህጻናት፣ ምን ያህል እናቶች እንደሆኑ ያገኛችሁት ውጤት አለ?
ለምሳሌ አንድ ሰው ወንድሙ የወንድሙ ሚስትና የወንድሙ ልጆች ሶስት ልጆች አንድ ቦታ ላይ እንዳለቁበት ነገረናል። ሌላኛው አባቱን የሚስቱ አያት እና እንደዚሁ በቅርብ ያገባች እህቱ እንደዚህ እንደሞተችበት ነገረናል። ይህ እንግዲህ የተሟላ አይደለም፣ ምክንያቱም ከዚህ በላይ እንደሞቱባቸው ኖሮ ይችላሉ። እኛ አጋጣሚ ስልካቸውን አግኝተን ያናገርናቸው የነገሩን ነው። ግን ብዙዎቹ ሸሽተው መሄድ ያልቻሉ ህጻናት፣ ሴቶች እና በእድሜ የገፉ ሰዎች ወይም አዛውንቶች ናቸው ብዙዎቹ ቪክቲሞች ወይም ተጎጂዎች።
ከአቶ ፍስሐ ተክሌ ጋር ሰፋ ያለ ቃለ ምልልስ ያካሄድን ሲሆን መንግስት ኦነግ ሸኔ የሚላቸው የኦሮሞ ነጻነት ተሸማቂዎች የምዕራብ ዞን ቃል አቀባይ ቢልሱማ ጉታ የጉሊሶን ጥቃት አልፈጸምንም፣ በንጹሐን ዜጎች ላይ ጥቃት አንፈጽምም በማለት ትላንት ለአሜሪካ ድምጽ ማስተባበላቸውን ጠቅሰን ጠይቀናቸው ነበር።
እነሱ እዚህ ውስጥ የለንበትም ብለዋል። ነዋሪዎቹ ደግሞ ቦታው ላይ የነበሩና ጉዳት ደርሶብናል የሚሉ ሰዎች ደግሞ የመጡት ታጣቂዎች ራሳቸውን ኦነግ ሸኔ ነን ብለውናል፣ አካባቢያችን በኦነግ ሸኔ ጦር ቁጥጥር እንደዋለ ነግረውናል። ስለዚህ ጉዳት ያደረሱ ሰዎች ራሳቸውን በዛ ስም ነው የጠሩት። እነሱ ናቸው አይደሉም በእርግጥ የሚለው ነገር ማጣራት ሊያስፈልገው ይገባል። ግን ለነዋሪዎች የነገሯቸው ግን ኦሮሞ ነጻነት ጦር ሰራዊት ነን ብለው ያሉ ሰዎች ናቸው የሚያደርጉት።
ሰብአዊ መብትን የማክበርም ሆነ የማስከበር ኃላፊነት የመንግስት ነው ያሉት አቶ ፍስሐ ተክሌ ይህንን ኃላፊነት ለመወጣት ደግሞ ጥቃቶቹ ከመድረሳቸው በፊት መከላከል በማድረግ ከደረሱም በኋላ እንዳይደገሙ ተጠያቂነትን በማረጋገጥ ቁርጠኝነቱን በማሳየት መወጣት አለበት ብለዋል። ይህን ባለማድረጉ እንዲህ ያሉ ተደጋጋሚ ጥቃቶች በዜጎች ላይ መድረሱ መንግስት ዜጎቹን የመጠበቅ ኃላፊነቱን ሙሉ ለሙሉ እየተወጣ አለመሆኑን ማሳያ ነው ብለዋል። ምዕራብ ወለጋ ጉሊሶ ወረዳ ውስጥ ትላንት የተፈጸመውን የዘር ማንነትን የለየ የተባለ ጥቃት በፌስቡክ ገጻቸው ላይ ያወገዙት ጠቅላይ ሚኒስትር አብይ አህመድ የጸጥታ አካላት ጥቃቱ ወደ ተፈጸመበት አካባቢ መሰማራታቸውንና እርምጃ እየተወሰደ መሆኑን ማስታወቃቸውን መዘገባችን አይዘነጋም።